ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ጓድማችቻችን። ዛሬ ማክሰኞ ግንቦት 22 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአፍራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ግንቦት 22 ቀን 1274 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
የሽግግር መንግስት ጽንሰ ሐሳብ ለብዙዎቹ በተለይ የብልጽግና ተብየው ተከታይ መንጋዎችም ሆነ ካድሬዎች ግልጽ የሆነ አይደለም። ኮሎኔሉ አንዳንድ የሱ ቢጤ ገልጃጃ ሆዳሞች ሙሴ ሲሉት ሙሴ ቀይ ባህርን ማሻገሩን ሹክ ስላሉት እኔ ያሻግራለሁ ብሎ መሳቂያ የነበረ መሆኑ አይዘነጋም። ሽግግርን በሚመለከት ከዚህ ቀደም አቅርበን የነበረውን አንድ ሐተታ እናሰማለን። በረቡዕ ምሽት ዝግጅታችን በዚሁ ጉዳይ እንመለስበታለን። በማስከተል ህይወት አሰፋ ወቅታዊውን አገራችን ያለችበትን አደገኛ ሁኔታ ትግል ቸል በማለታችን የሚታገሉትን ባለመደገፋችን ፈሪ በመሆናችን የኦሮሞማ ጠባብ ዘረኛ ደደቦች አገራችንን ለማፈራረስ እንደበቁና ጠቅላላ ሁኔታውን የሚተነትኑበትን ጽሑፍ የመጀመሪያውን ክፍል አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በአርሲ ሀገረ ስብከት በጢሮ ወረዳ በዲራ አማኑኤል አጥቢያ ክርስቲያን ኦነግ በተባለው ያገዛዙ ቡድን ኦርቶዶክሳውያን ላይ በአሰቃቂ ሁኔታ ግድያ ፈጸመ። በአርሲ ሀገረ ስብከት በጢሮ ወረዳ በጨሴ ሚሶማ ቀበሌ ገበሬ ማህበር በዲራ አማኑኤል አጥቢያ ክርስቲያን በግንቦት 20 ለ21 ቀን 2015 አጥቢያ ከሌሊቱ 5 ሰዓት ጀምሮ ኦርቶዶክሳውያን ላይ ጥቃት እያደረሰ ይገኛል። የዚህም ጥቃት ሰለባ የሆኑትና በአሰቃቂ ሁኔታ ግድያ የተፈጸመባቸው ቄስ ታደለ የቡልጋ ወርቅ እድሜ 46 ሲሆኑ የስድስት ልጆች አባትና የቤተሰብ ኃላፊ ቄስ ካሱ መንገሻ እድሜ 72 አዛውንት ሲሆኑ የአራት ልጆች አባትና የቤተሰብ ኃላፊ ወጣት እንዳለ የቡልጋ ወርቅ እድሜ 34 የአንድ ልጅ አባት አቶ አድነው ቶላ የቤተክርስቲያን የጥበቃ ሰራተኛ ሲሆኑ እድሜያቸውም 55 ዓመታቸውና የሁለት ልጆች አባት በጥይት በግፍ ተገድለዋል። በተጨማሪ ፋንታውን ዳኛውና ስንታየው ዳንኤል የተባሉ ግለሰቦች የ12 ዓመት ሴት ልጅ አስተነው ወስደው ለመልቀቅ ቤተሰቦችን ገንዘብ እንዲከፍሉ በማስገደድ ላይ እንደሚገኙም ታውቋል። በአገዛዙ አፋኝ ቡድን አካላት ታፍነው ደብዛቸው ጠፍቶ የነበሩ ንጹሃን ከ28 ቀን በኋላ ገላን በሚገኝ የልዩ ኃይል ካምፕ ውስጥ ተገኙ። በአገዛዙ መንግስት ለስነጥቀ ነው በሚል ፍርሃት ለ28 ቀናት ገላን ከተማ በሚገኝ የልዩ ኃይል ካምፕ ውስጥ ኢሰባዊ ድርጊት ሲፈጸምባቸው መቆየቱን ነግረውናል። ከታፈኑት መካከል የምኒልክ ሆስፒታል፣ የአለርት ሆስፒታልና የጦር ኃይሎች ሆስፒታል ከፍተኛ ሐኪሞች ይገኙበታል። ከታሳሪዎች መካከል የእግርና የእጃቸው ጥፍር በፊንሳ የተነቀለ፣ ጀርባቸውን በኤሌክትሪክ የተገረፉ፣ በዱላና በክላሽ ሰደፍ የተደበደቡ መኖራቸውም ተገልጿል። ከ28 ሰዎች ውስጥ አንዷ ሴት ስትሆን በተደጋጋሚ በቡድን ሲደበድቧት መሰንበታቸውንም እስረኞች ተናግረዋል። በተፈጸመባት ድብደባ ባፍና አፍንጫዋ ደም ሲፈሳት መቆየቱን እስካሁንም ህክምና ማግኘት እንዳልቻለች ለማረጋገጥ ችለናል። ስረኞች ለ28 ቀናት በጨለማ ቤት ውስጥ መቆየታቸውንና በቀን አንድ ጊዜ ብቻ ደረቅ ዳቦ ሲቀርብላቸው እንደነበር ተናግረዋል። 28ቱም ከአዲስ አበባ ከተማ የተወሰዱ ሲሆን በመርመራ ላይ ሲጠየቁ የነበሩት ያማራ ነዝብ አድራይታችሁ መንግስትን ለመገልበጥ እየሰራችሁ ነው፣ ይህ ደግሞ አይሳካላችሁም፣ ተፈልጋችሁ አዲስ አበባን ለቃችሁ ውጡ የሚል እንደነበር ገልጸዋል። በህቡት ተደራይታችሁ በአዲስ አበባ ከተማ ውስጥ እየተንቀሳቀሳችሁ ነው፣ አማራ ድረስ አድራጃችሁ ዘርግታችሁ ሁከትና በጥብጥ ቀስቀሳችኋል፣ ማን ነው መሪያችሁ በሚል በጦር መሳሪያ እና ስለፋማ መሳሪያ በተለይ አንገታቸው ላይ በማድረግ ሲያስፈራሯቸውና ምርመራ ሲያካሂዱባቸው መሰንበታቸውም ተነግሯል። አዲስ በተጨማሪ እናንተ ኦሮሞ ጠልናችሁ ይህ ስርዓት ወደዳችሁም ጠላችሁም የኦሮሞ ስርዓት ነው፣ በአዲስ አበባ መኖር ከፈለጋችሁ ለጥቀጥ ብላችሁ የኦሮሞ ህዝብ እግር ማጠብ አለባችሁ፣ ካልፈለጋችሁ ግን ከተማዋን ለቃችሁ ውጡ በሚልና ሌሎች ጸያፍ ስድቦችን መርማሪ ፖሊሶች ሲሰድቧቸው እንደነበር ተናግረዋል። ከታታሪዎች መካከለ 28ቱ ከ28 ቀን በኋላ ሜክሲኮ ወደሚገኘው ፌደራል ፖሊስ ምርመራ ቢሮ የተዛወሩ መሆኑን የተገለጸ ሲሆን አሁንም እዛው ገላን በሚገኘው የሪያል ካምፕ ድብደባ እየተፈጸመባቸው ያሉ አማራ ተወላጆች መኖራቸውም ተጠቁሟል። ከሰረኞች መካከል በተለይ አንደኛው በመርመራ ላይ በተፈጸመበት ኢሰባዊ ድርጊት በተኛበት እንደሚጸዳዳና ራስን መቆጣጠር እንደተሳነው እንዲሁም ለአእምሮ ህመም መዳረጉንና የቅርብ ሰዎች ሂደው ጠይቀው አረጋግጠዋል። 28 ስረኞች ግንቦት 18 ቀን 2015 ዓመተ ምህረት ሜክሲኮ ለሚገኝ የፌደራል ፖሊስ ወንጀል ምርመራ ቢሮ የተዛወሩ ሲሆን ስም ዝርዝራቸውም ይፋ ተደርጓል። እነዚህ ንጹሃን በ28 ቀናት ውስጥ በማንነታቸው ብቻ የተፈጸመባቸው የግፍ አይነት፣ የተፈጸመባቸው አካላዊ በደል፣ ግርፋት፣ በኤሌክትሪክ ማስያዝ፣ ስብዕና የሚነኩ ስድቦችን እየተሰደቡ ግድግዳ መድፋት፣ በክላሽ ተደፍ ድብደባ፣ ጥፍራቸውን በፌንሳ መንቀል፣ ምግብ መከልከል፣ አድራሻቸውን መሰወር፣ ቤተሰብ ያሉበትን እንዳያውቅ ማድረግ ጥቂቶች ናቸው። የተፈጸመባቸው ስነ ልቦናዊ በደል ደግሞ የሚኒሊክ ቆማጣዎች፣ የታሪክ ሌቦች፣ መጤዎች፣ ተስፋፊዎች፣ ቁምጣ ለባሾች፣ የምትጠይቁትን የማታውቁ ወራሪዎች፣ ለእናንተ ስልጣን ከምናጋራ ኢትዮጵያ ትፍረስ፣ አዲስ አበባ የኛ ናት፣ ስሟን ፊንፊኔ ነው፣ ወያኔ ቤታችሁ ድረስ መጥቶ ሚስትን ልጅን እህትንና እናትን ሲደፍር የት ነበራችሁ? እኛንን ያዳናችሁ እንዴት ከኦሮሞ ጋር ተፎካከራላችሁ? እናንተ የኦሮሞን ያክል መብት ሊሰጣችሁ አይገባም፣ ገና ጨፍጭፈን ከምድረ ገጽ እናጠፋችኋለን የሚሉ ስድቦችና ማስፈራራቶችም ተፈጽመውባቸዋል። በአሁኑ ሰዓት በንጹሃን ላይ የሚካሄደውን አፈና በበላይነት የሚመሩና ህዝብን እነዚህን አካላት ማወቅ ስላለበት የፌደራል ፖሊስ ወንጀል ምርመራ፣ የብሔራዊ ደህንነት ቢሮ፣ ቴሌኮሙኒኬሽን፣ የአዲስ አበባ ፖሊስ ኮሚሽን፣ የኦሮሚያ ኮሚኒኬሽን ቢሮ፣ የኦሮሞ ፖሊስ ኮሚሽን፣ የገላን ፖሊስ መምሪያ፣ በኦሮሞ ህዝብ ስም የተቋቋመው የቢዝነስ ተቋምና የኦሮሞ ባለሀብት ራሱን የኦሮሚያ ሲኖዶስ በሚል የሚጠራው ህገወጥ ቡድን ናቸው። በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ ህዝብ የዘር ማጥፋት ድርጊት ሊፈጸምበት ከመጣው የብልጽግና ኃይል ጋር ትንቅንቅ መግጠሙን አረጋግጠናል። እስካሁን ባለው ውጊያ አንድ የ12 ዓመት ታዳጊና የስላሴ ገዳን ጸበልተኞችን ጨምሮ 7 የአካባቢው ነዋሪዎች በድሽቃና በዙ 23 ተመተው ህይወታቸው ሲያልፍ፣ በምትኩ ህዝባዊ ኃይሉ በወሰደው አጸፋዊ እርምጃ 120 የሚደርሱ የአገዛዙ ቡድን ወታደሮች መደምሰሳቸውን የዓይን እማኞች ገልጸዋል። በወረዳው ጓይ ተብላ በምትጠራው ቀበሌ በሚገኘው የስላሴ ገዳም ቤተክርስቲያን በተተኮሰ ዙ 23 እና ድሽቃ ጉላቱ የፈረሰ ሲሆን በተጨማሪም የቤተክርስቲያኗ ግብር ቤትና የመነኮሳቱ ማረፊያ ጎጆዎች መውደማቸውን የዓይን እማኞች አክለዋል። በጓይ ቀበሌና በአካባቢው ከትላንት ጀምሮ ድሮን እያንዣበበ መሆኑን ተመላክቷል። በማንነት የተቃጣበት ጥቃት ሲያንስ በሃይማኖትም የተጨመረበት የደብረ ኤልያስ ወረዳ ህዝብ ሴት ወንድ ሳይል ክተት አውጆ ያጠፋው ከመጣው ወራሪ ኃይል ጋር አንገት ለአንገት መስተናነቁም ተገልጿል። በትግራይ የምግብ እርዳታ ስርቆቱ እየተጣራ ባለበት ወቅት በረሃብ የሚሞቱ ሰዎች ቁጥር እየጨመረ መሆኑ ተገለጸ። የቀጠለው የሰብአዊ እርዳታ መቋረጥ ለችግሩም ትልቅ ሰበብ ሆኖ ተነስቷል። በትግራይ ሲደረግ የቆየ የሰብአዊ እርዳታ እንዲቋረጥ ምክንያት የሆነው የምግብ እርዳታ ስርቆት ለማጣራት ከፍተኛ ጥረት እያደረጉ ባሉበት ወቅት በረሃብ የሚሞቱ ሰዎች ቁጥር እያሻቀበ መምጣቱን የዓይን እማኞች ገልጸዋል። በአንድ ዞን ባለፉት 3 ወራት ውስጥ ከ270 በላይ ሰዎች በረሃብ መሞታቸውም ተገልጿል። ከነዚህ ውስጥ 100 የሚሆኑት የሞቱት በሽረ አሰግድ እንዳባጉናና ዳኤሮ የተፈናቀለ መጠለያ ውስጥ ሲሆኑ የተቀረውት ደግሞ በዞኑ ገጠራማ አካባቢዎች ሲሞናቸው ተገልጿል። ነገሮች ይበልጥ የከፉ ነው ያሉት ኗሮቹ ሰዎች በየቀኑ እየሞቱ ነው። ወደ እንዳባጉና እየመጡ በሽሮች የሚቆጠሩ አዲስ ተፈናቃዮች አስቸኳይ ምግብ እርዳታ የሚያስፈልጋቸው መሆኑንም አያይዘው አክለውልናል። የአማራ ገበሬዎች ተቃውሞ በባህር ዳር ተጠናከረ ቀጥሏል። በዛሬው ዕለት በባህር ዳር ከተማ ከተለያዩ ቦታዎች የተሰበሰቡ የአማራ አርሶ አደሮች በአፈር ማዳበሪያ እጥረት ምክንያት ማረስ አልቻለም፣ እህል የምንዘራበት ወቅት አለፈብን፣ እንዲሁም የአማራን ገበሬ ሆን ተብሎ እንዲዳከም እየተሰራ ነው በማለት ተቃውሟቸውን አሰምተዋል። የአማራ ወጣቶች ማህበር በአፈር ማዳበሪያ ላይ የሚሰራው ደባና ሻስ አንድ የአማራ ህዝብ የማዳከም የማደየትና ለማስገበር የሚደረግ መዋቅራዊ የሆነ እንቅስቃሴ የስርዓቱ መገለጫ እንደሆነም ያምናል። የአማራ ህዝብ ለንተናዊ ማህበራዊ እረፍት የሚያገኘው ስርዓታዊና መዋቅራዊ ለውጥ ሲመጣ ብቻ ነው በማለት የአማራ ወጣቶች ማህበር በባህር ዳር ገልጿል። ሆሮ ጉሩ ወለጋ ዞን ሙሉ በሙሉ በሚባል ደረጃ አገዛዙ ባቋቋመ በሆነግ ቡድን ቁጥጥር ስር ዋለ። ሆሮ ጉሩ ወለጋ ዞን በሚገኘው ሽንጫ ስኳር ፋብሪካ ላይ ታጣቂዎች ባደረሱት ጥቃትም በርካታ የፋብሪካው ሰራተኞችና እንዲሁም ያካባቢው ነዋሪዎች እንደተገደሉና ፋብሪካው በተፈጸመበት በዚህ ጥቃትና ዘረፋ ምክንያት ስራ ማቆሙን የኢትዮጵያ ስኳር ኢንዱስትሪ ግሩፕ ሰራተኞች ገለጹ። ከአዲስ አበባ በ350 ኪሎ ሜትር ርቀት ላይ የሚገኘው የሽንጫ ስኳር ፋብሪካ ላይ ጥቃቱም ተፈጽሟል። እንዲሁም የአርጆ ድዴሳ ስኳር ፋብሪካም በጸረ ህዝቡ ቁጥጥር ስር እንደሚገኝ ታውቋል። በቦታው የነበረው መከላከያ ከላይ በመጣ ትዕዛዝ እንዲሸሽ ተደርጎ አካባቢው ለኦነግ ተላልፎ እንደተሰጠም ነዋሪዎች ተናግረዋል። የመከላከያውን መምጣት እየተመለከቱና ስጋት ያደረባቸው አካባቢ ነዋሪዎች ወደ ሌላው ወለጋ አካባቢና ወደ ሸዋ እየተሰደዱ ይገኛል። ሆኖም የህዝብ ጭፍጨፋና ማፈናቀልና የተቋማት ውድመት የሚፈጸመው መከላከያ ጋር ሆኖ ለህዝብና ሀገር የሞተው የአማራ ፋኖና ልዩ ኃይል ላይ የማጥራት ዘመቻ በሚል ጦርነት ተከፈቱም አንድ ወር ተቆጥሯል። ዜናው በዛ በቃ።
ሽግግር ሲሉ ሽግግር ስንል አሁንም በዚህ ርዕስ ላይ ለአመታት ማብራሪያ ስንሰጥ ቆይተናል። በሂደት ግልጽ የሆነ ጉዳይ ካለ ጠባ በብሔረሰኞች በተጨባጭ ሲታዩ ድድብናቸው ዳጀን ተራራን በልጦ እየተገኘ እነሱ ግን የብልጥ ብልጥ የሆኑ መስሏቸው ነገር ዓለሙን ሲያምቦጫርቁ ማየት ልምዳችን ሆኗል። የወያኔ ላይ በቃ የኮሎኔሉ አገዛዝ የባሰበት ሆኖም ይገኛል። ፈረንጆቹ ሲተርቱ ማሸነፍ ካልቻል ተደባለቃቸውና ከውስጥ አሸንፋቸው ይላሉ። በተራ አነጋገር ሰርጎ ገብ ሆነህ መፈክሩን ቀምተህ እንቡጥ አፋጣው ትርጉም የለሽ አድርገው
እርቃኑን አስቀረውና ከስያሜው ውጭ ባዶ ቀፎ አድርገው ነው። ዴሞክራሲ ቃል ብቻ ሆኖ የቀረባቸውንና ጭቆና የሰፈነባቸውን አገሮች አገዛዞች መጥቀስ እንችላለን። ኮሎኔሉ ገና ጀማሪ በነበረበት ጊዜ ስለ ሽግግር ያለው ዕውቀት ግልብ በመሆኑ ለሽግግር ጉባኤ የመጡት ሁሉ የግድ ሁሉም የስልጣን ቦታ መያዝ ያለባቸው መስሎት ሚኒስትሮች ይበዙብናል አይነት ዝብርቅን አሰምቶ ነበር። ኋላም እብሪቱ የበላይ ስለሆነበት ሂደቱ አያስፈልግም እኔው አሻጋሪ ሆናለሁ ብሎ ራሱ ህዝብ ነኝ ብሎ ተሰየመብን። አቀኛ ሽግግርን ተቃርኖ አምባገነን አገዛዝን አስፍኖ ይሄው እስከዛሬ ይህንኑ ጭቆና ሊያደልብብን ደፋ ቀና እያለ ነው። ከድጡ ወደ ማጡ ወደ ባሰ ቀውስና ጦርነት ረሃብና ግድያ ወስዶ ዘፈቀን እንጂ የህዝብ ፍጅት አገር አደረገ ኢትዮጵያን እንጂ ከፈፈልን በየፈርጁ አሰፈነብን እንጂ ምንም የፈየደው ነገር የለም። ለወያኔም ለሻቢያም ጠቅሟል። ለአሜሪካም ለአረብ አድሃሪዎችም ሎሌ እንደሆነ ነው። ሸልመውታል ኳኩለውታል ግን አሁንም የለየለት አስቀያሚ ሆኖ ይገኛል። ፉንጋ ቢባል ማግኔት ይሆንበታል። የሽግግርን ሂደትና የሙት ከተማ አድማን ጽንሰ ሐሳብ በቅድሚያ ወደ መድረክ ያመጣው ያባ ነው። አገራችንን ያመሰውን ቅራኔ አገር ወዳድ ኃይሎች ተሰብስበው በውይይትና ሰላም መፍትሄ ያገኙለት በማለት ደርግ የጭቆና ስርዓቱን ማስፈን ስለፈለገ በመይሶን አማካሪነት ወታደራዊ ጊዜያዊ አስተዳደርን መሰየም ፈልጎ 17 ዓመት ሰፈረበት። ህዝብም በሙት ከተማ አድማ ስልት እንዲታገለውና ጉዳትን እንዲቀንስ ብንልም የባዕድ ቅጥረኞች ዛሬም ለኮሎኔሉ ያደሩ ከባዕድ ተመሳጥረው አድማውን ሻጠሩ አከሸፉ። ላስከፊ ጭቆናም ለዓመታት አጋለጡን። ወያኔ በአሜሪካ ድጋፍ የህዝብን ትግል ማጅራት መጥቶና ሻጥሮ ለስልጣን ሲበቃም የሽግግር ሂደት ማለት ጸረ ለውጥነት ነው ብሎ አገዛዙን በሐሰት ምርጫ እያጀበ እየፈጀን ከፋፍሎ እያጠቃንም 27 ዓመት አይጨፍሩ የባለጌ ጭፈራ ጨፈረብን። ይህም ከይስ ያገዛዝ በህዝብ ትግል ሊወገድ ሲል አሜሪካና አድሃሪ አረብ አገሮችና ሻዕቢያም ተመሳጥረው ትግሉን አፍነው ባቋራጭ ቡችላችን ነው ያሉትን ኮሎኔል ከነጭፍሮቹ ሰይመውብን ይኸው በጣም አስከፊ ለሆነ አገዛዝ ሰለባ አድርገውናል። ይህም ግን የሚሰራ የሚያዘልቅ ሆኖ ስላልተገኘ ተቀልብሰው በአሁኑ ጊዜ ደግሞ የሽግግር ጫጫታን ማሰማት ተያይዘውታል። ነገር ግን ሽግግር ሲሉና እኛ ሽግግር ስንል ህዝብ የሚፈልገው ሽግግር በጣም የተለያዩና የተቃረኑ ናቸው። የሽግግር ሂደት ስንል ኢትዮጵያን ሰርዞና አፍርሶ ወይም ለመበታተንና አዲስ አበባን ፊንፊኔ ለማለት ሸገር በተባለ ኦሮሞ ብቻ አዲስ ክልል መክበብ ሳይሆን በኢትዮጵያ አንድነትና በዴሞክራሲ የሚያምኑ ኃይሎች ተሰባስበው መፍትሄ የሚያመጡበትን ሂደት ማለታችን ነው። የሽግግሩ ዕድሜ በተሰብሳቢዎቹ የሚወሰን እንጂ ስልጣን በቀማው ቡድን በዘፈቀደ የሚወሰንም አይደለም። ሂደቱን ጀምሮ ለመወሰን ሆነ ለመጨረስ ፖለቲካዊ ንቃት ብስለትን ይጠይቃል እንጂ በጫጩት አንጎሎች ሊከናወን ሊደረግ የሚችል አይደለም። የርዕዮት አባታቸው ፋሽስቱ ጣሊያን ቴስታ ዲ ጋሊና ይላቸዋል። በመላ ኢትዮጵያም ሆነ በትግራይ በወያኔ ስር ሊያቆሙ የተነሱት የሽግግር ውሳኔ ከሀቀኛ ሽግግር መንግስት ምስረታ ጋር ምንም ግንኙነት ያለው አይደለምና ከህዝብ ድጋፍ የሚያገኝ ሊሆን አይችልም። በወያኔም በኦዴድም ስር ወደ ዴሞክራሲ የሚወስድ ሽግግር እውን ሊሆን አይችልም።
Go
አመሏን አትረሳ ከህይወት አሰፋ የተባበሩ ጠንካራ ክንዶች ተራራን ይነዳሉ ይባላል በርግጥ ተከክል ነው የተባበረ ክንድ ተራራን ሲነድ የተባበረ ኃያል ድምጽ ደግሞ ምድርን ያናውጣል ይህ መሰረታዊ ሐቅ ነው በዚህ መሰረት የተባበረ ህዝባዊ ድምጽና የበረታ ህብረ ብሔራዊ አመጽ የአርመኔ ገዢዎችን ልብ ሲያስተነፍስ ቆይቷል ከዚህ ሌላ ለማንም ለምንም የማይበገሩ የአመጽ ድምጾች ወጀብ ሆነው ሲነሱ የሚጠራረገው ቆሻሻ ጥቂት አይሆንም በባህሩም ሆነ በውቅያኖስ ውስጥ ጊዜ እየጠበቀ የሚነሳ ማዕበል አለ ኃይሉ በበረታ ጊዜም እየተደፈቀና እየተንጓለለ አንዴ ወደ ውስጥ ሌላ ጊዜ ደግሞ ወደ ዳር የሚገፋው ዝቃጭ ብዙ ነው ህዝብ ውስጥ ያለው ያምባገነን ስብስብም በዚሁ ይሰበሰባል ህዝብ ባህር ነው ህዝብ ውቅያኖስ ነው በውቅያኖስ ውስጥ ደግሞ አያሌ ሻርኮች መኖራቸው ተፈጥሯዊ ሆኗል ከዚህም ሌላ ዘንዶና ጉማሬ እንደ ሻርኮቹ ሁሉ በዚያው ውስጥ አሉ ይህ ተፈጥሯዊ ቢሆንም አንዱ ሌላውን እያጠፋ ለመኖሩ ደግሞ እርግጥ ነው ይህን ወደ ገሃዱ ዓለም ስናመጣው አያሌ ክስተቶችን ሊያሳየን ይችላል አንዱ ሌላውን እያጠፋ ሕይወቱን የሚገፋበት ዘመን ላይ መድረሱ በክፍለ ዘመኑ የዓለማችን ዋነኛው ችግር ለመሆን በቅቷል ከሁሉም በላይ የሚገርመው ደግሞ ሰውን ያክል ፍጡር ለእልቂት እየዳረጉ ፖለቲካን አራመድን ባዮች መፍላታቸው ነው በዚህ መከራ በተንሰራፋበት ዘመን በትውልዱ ስቃይ ክብራቸውን ለማስጠበቅ ሲሉ የሚፈጽሙትን ግፍ ማየቱ ጠቃሚ ይሆናል ኃያላን ሀገራት አንዲት ታዳጊ አገርን የጦር ቀጠና በማድረግ በዘመናት ዕድሜ ሊተካ የማይችልን ኢኮኖሚያዊና ፖለቲካዊ ቀውስ ተክለው ያልፋሉ ርኅራኄ የሌለውን ግፍ እየፈጸሙ የሕዝብን ሕይወት አደጋ ላይ ሲጥሉ ደግሞ ሰው መሆናቸውን ይዘነጉታል ስልጣን ለያዙበት ሕዝባቸው ዝቅ ብለው እጅ የሚነሱት ፈረንጆቹ በሌላው ክፍለ ዓለማት ላሉ ሕዝቦች ግን የንቀታቸው ንቀት ድንበር የለውም ለምሳሌ ያህል ሶሪያንና ኢራቅን ከአረብ አገራት ሶማሊያንና ሊቢያን ደግሞ ከአፍሪካ ህጉር መውሰድ ይቻላል የእርስ በርስ ጦርነት እየጫሩ አፈር ድሜ ያስጋጡትን ሕዝብ ብናሰላው ደግሞ ሂሳቡ ቀላል አይሆንም ሜልኩን ተበዳይ በሆነው የአፍሪካ ህዝብ ላይ ዘመኑን በሙሉ ሲጥሉት የኖሩት የጭቆና ቀንበር ታሪክ አክብዶ መዝግቦታል
የአፍሪካ ህዝብ እንብተኝነትን ንቆ እሺባይነትን ባከበረ መጠን የየፍራአቱን የግፍ በትር እየቀመሰ ስቃይን ለልጅ ልጅ ማሸጋገሩን በዋናነት ፈጽሞታል። ያጉሩ መሪዎች ለነዚህ ጨካኝ ኢምፔሪያሊስቶች ይያጎበደዱ ህዝባቸውን ለእርድ ሲያቀርቡ መኖራቸውን ባንድ ወቅት መጣጥፍ የመግለጽን አስተውሳለሁ። ራሳቸው አርከቀው ካወጡት ህግ ዝንፍ የማይሉት ነጮቹ በህግ የበላይነት ህዝባቸውን ሲመሩ አፍሪካውያኑን በሚወክሉት አምባገነን ገዢ የተረገጠ እንዲኖር ያልሰሩት ተንኮል የለም። በመሆኑም አረመኔ ግለሰቦችን በቅጥረኝነት እየሾሙ ሰላም ደፍርሶ አገር እንድትበጠበጥና ህዝቧም እንድትታመስ ያልጫሩት እሳት የለም። ሰላም ሲደፈርስ ደግሞ እስራትና ሞት ሳይቀር ረሃብና ስደትን ጨምሮ መፈናቀልና በጥብጡ ከዚያው ከቀጥረኛው አምባገነን ገዢ ጋር ይነሳሉ ማለት ነው። ሶሪያንና ሱዳንን ኤርትራንና ኢትዮጵያን አሁንም ላብነት መውሰድ ይቻላል። በዚህ የተንኮል ተግባራቸው የሚደሰቱት ነጮቹም አምባገነኖችን በብድርና በእርዳታ እየደገፉ መከረኛውን ህዝብ ገፍትረው ሲጥሉት መቆየታቸው ታሪክ በጥሞና ይዞታል። በዚህም ረገድ ያረመነ ገዢ ዙፋን እስኪነቀል ድረስ ይህ ነው የማይባል ግፍና መከራ መተከሉ አይቀሬ የሆነ መጥቷል። ለዚህም ማስረጃ የሚሆነን አንድ አብይ ጉዳይ አለ። ዘመን በተለወጠ ወቅት መከራ እየተሾመብን ስቃይን ስናነክስ መኖራችን ብዙ ጊዜ ሲጠቀስ ቆይቷል። በዚህም ሁኔታ አዲስ ግፍ በተሾመ ማግስት አምባገነኖች በትረ መንግስታቸውን አንስተው መከራን ሲጭኑበት ኖረዋል። እነኚህ አረመኔ ገዢዎች መከራን መሩት ማለት ደግሞ አገር የኋሊት ተረግጣ ወደቀች እንደማለት ነው። ይህ እንግዲህ የክስተቶች ሂደት መሆኑ ነው። በድህነትና በጉስቁልና የተከበበች አገር ደግሞ ለአምባገነኖች ምቹ መሆኗን የብልጽግና ወሮበላዎች ሊናገሩ ይችላሉ። ከ50 ዓመት በላይ ተርበው የኖሩ የጫካ አውሬዎች ኢትዮጵያን ለመቀራመት የቄራ ውሻዎች ሆነው መጥተዋል። አባዱላ ገመዳ ተብየውን በልቶ የማይጠግብ መጋዣ ጨምሮ ዶክተር ዲማ ነጎ፣ ሽመልስ አብዲሳ፣ ለማ መገርሳ፣ አዳነች አቤቤና የኦሮሞማ ቁንጮዎች የተካተቱበት ቡድን ይተካሳል። ታሪክን ከልሶ አገርን ለማፍረስ የሚራወጠው ይህ አጥፊ ቡድን የሁከት ባለቤት በሆነው ጃዋር መሐመድ እንዲመራ አድርጎ ቀጀላ መርዳታን ደግሞ ከኋላ አስከትሏል። በሽፍትነት ተጠንስሶ በሽፍትነት የተወለደው ኦነግ ሸኔም እድገቱን በሽፍትነት አድርጎ እርጅናውንም በዚያው ይዟል። በአጠቃላይ ይህ ደንታ የሌለው አገር አፍራሽ የሽፍታ ስብስብ በኢትዮጵያ ላይ ዘምቶ ህዝብን እያመሰ ይገኛል። አገር በዝረራ ተጠላ ቅርጫ ልትሆን ስትቃረብ ቀልድ የሚመስለው ዜጋም ቀላል እየሆነ አይደለም። እናት አገሩን እንደ ዘበት እያየ ታሪኩን የሚያስበላ ዜጋ ደግሞ ዕጣ ፈንታው የባርነትን ቀንበር መሸከም እንደሚሆን ጥርጥር የለውም። ፍርሃት የነገሰበት የትውልዱ ክፍልም በእጅጉ ጎልቶ ይታያል። ከእንቅርት ላይ ጆሮ ደግፍ እንዲሉ ህሊና ቢስ ሆዳም ዜጋ በሚተራመስባት አገር ላይ በፍርሃት ቆፈን የተሸበበ የህብረተሰብ ክፍል እንዳሸን ፈልቷል። ደረቱን ለጥይት አጋልጦ ፋሽስትን የተጋፈጠው ያ ትውልድ ታሪኩ ሳይደበዝዝ ግራ ተጋብቶ ግራ የሚያጋባ ዘመነኛ ትውልድ ደግሞ ይባስ ነገሩን አወሳስቦታል። ይሄን ተከትሎም ድንቁርና የወለደው የአምባገነን ስብስብ ማን አለብኝነትን እያወጀ በተራበ ህዝብ ላይ ጥጋቡን ማሳየት ቀጥሏል። ዞር በል ብለን ገፍትረን መጣር እየቻል የጥጋበኛ መረባረቢያ ስንሆን ደግሞ እንደ ህዝብ ጥፋተኞች ሆነናል። ለኛው መከራ እኛው መንስኤ እየሆን እኛው ተጠያቂ ለመሆን ስንበቃ ደግሞ ታሪካችን ይህ እንዳልነበር ያወቅ አይመስለኝም። በተቃወሰ አመራር ምክንያት አገረ ገዢ ሰክሮ ኢትዮጵያ የነቀጀላ መርዳታና የናዳነ አቤቤ የቅርሻት መስፊያ ለመሆን ስትበቃ እርግጥም የመከራችን መብዛት ማሳያ ለመሆኑ ጥርጥር የለውም። ይህ አይነቱ መንግስታዊ ስርዓት አልበኝነት ሲከሰት የመጀመሪያው ባይሆንም ጠግበው የሚተፉ የሰከረም ማህበረተኞች ምድር መበከሏን ግን ለአብይ አህመድ አገዛዝ ቀዳሚው መገለጫ ሆኗል። አገራችን ዛሬም እንደ ትናንቱ ሁሉ የጫካ ደንቆሮዎች እየተጫወቱባት መሆኑን በባለፉት መጣጥፎች ገልጫለሁ። ነገሩ ሁሉ ተሳክሯል። አገር በገዛ ልጆቿ ልትጠፋ ስትደርስ ኢትዮጵያ የመጀመሪያዋ እንዳትሆን እፈራለሁ። ይህን የሚያስብለኝም አንድ ምክንያት ኖሮኝ ነው። ይኸውም የውንብድና ፍልስፍና ተይዞ የአገር ማንነት ተዘነጣጥሎ እንዲወድቅ የማይሸረብ ሴራ ካለመኖሩ ጋር ተያይዞ የመጣ ስጋት መሆኑ ነው። የኢትዮጵያን ሰንደቅ ዓላማ ረግጠው ኢትዮጵያ ትውደም ያሉበትም ሚስጥር ከዚሁ አገር የማጥፋት ተልእኮ አንጻር እንደሆነ ማስተዋል ይቻላል። ዛሬ ኢትዮጵያ የምትባል አገር እንደ ኮሶ ስትመራቸው ስናይ የሰዎቹ ጤንነት በእጅጉ እንደታወከ ማስተዋል ይቻላል። የአያት የቅድመ አያቶቻቸው ደምና አጥንት አገር መገንባቱን ረስተው ያን ታሪክ ሊያፈርሱ መራወጡ በሰፊው ተያይዘውታል። የተሸከሙት የጥላቻ አእምሮ አንጎል መሆኑ ቀርቶ ክፋትና ጭካኔን የተሞላ ቶክሲክ መሆኑን በርትተው እያሳዩን ይገኛሉ። በዚህም መሰረት የህመማቸው አይነት ባይለይም በጉንጃ ይሏቸው ነቀርሳ በየሄዱበት ሁሉ መመረዙን ስራዬ ብለው ገፍተውበታል። ከዚህ የተነሳ የዛለ የህብረት ክንድ አገኙና ሁለገባ ፈና ተጠቅመው ህዝብን ለመደቆስ እየሆኑት ያለው ነገር ተነግሮ የሚያልቅ አይደለም። ከብሶቱ የተነሳ ድምፁን ለማሰማት አደባባይ በሚወጣው ሰላማዊ ህዝብ ላይ እያሳዩ ያለው ጭካኔ የአገር ልጅ መሆናቸውን አስረስቷቸዋል። የኢትዮጵያን ህዝብ ስናሰቃየው ኖረን ዛሬ ተጸጽተናልና ይቅር ይበለን ባዩ የትላንትናው አፈቅቤ ዛሬ ያንኑ በመድገም የወጣለት መሰሪ መሆኑን አስመስክሯል። ታሪኩን የረሳ ስህተቱን ይደግማል እንዲሉ የኢትዮጵያ ህዝብ የትናንቱን እየረሳ ዛሬም እዚያው አረንቋ ውስጥ ሲንቧች ለአብይ አህመድ ጥሩ አጋጣሚ እየሆነላቸው መጥቷል። ይህን በተመለከተ ወደ ኋላ ላይ የምለው ይኖረኛል። መለስ ዜናዊ ከነጭፍሮቹ ገዳማትንና አብያተ ክርስቲያናትን ለመድፈር የጣሩትን ያክል የኢሰፓው አረመኔም ቢሆን በተወሰነ መልኩ እጁን አስገብቶ ሲያምሳት ቆይቷል። የዚህኛው የ666ቱ መንፈስ ተጠቂ የሆነው ግብስ ሰውዬ ግን ከሁሉም የተለየ ሆኗል። የሃይማኖት አባቶችን አዋርዶ መቅደስን ለማስደፈር የበቃ አሪዮስ ከመሆኑም በላይ ቤተ ክርስቲያኗ ከነጭራሹ እንድትጠፋለት አጥብቆ የሚሻ ፍጡር ነው። በአጠቃላይ አብይ አህመድ ማለት የተነሳለትን አገር የማጥፋት ዓላማ ከግብ ለማድረስ እንቅልፍ አጥቶ የሚያደርሰው ሆኗል። በአጠቃላይ ሰውየው የሚገባውን ትቶ የማይገባውን ሁሉ ለመፈጸም አይኑን ጨፍኖ እየተራወጠ ያለ ግለሰብ ለመሆኑ ብዙ ማሳያዎች አሉ። ጥበበኞች ነን ሲሉ ደንቆሮዎች ሆኑ ይላል መጽሐፍ ቅዱስ። ሌላም ኃይለ ቃል ልጨምር። እግዚአብሔርን ለማወቅ ባልወደዱት መጠን የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ሲል ቅዱስ ቃሉ ይነግረናል። በርግጥ የማይረባ አእምሮ ምንጊዜም ቢሆን የማይገባውን ከማድረግ እንደማይቆጠብ የሚታወቅ ነው። ቂምና በቀል ሳይቀር ነፍስ ማጥፋትን ጨምሮ አመጻና ክፋት ሁሉ የማይረባ አእምሮ ለተሰጠው ሰው ገንዘቦች ይሆናሉ እንደማለት ነው። ይህን ቅዱስ መጽሐፉ ወደ ሮሜ ሰዎች ላይ ጠቅሶታል። አብይ አህመድና በስሩ ያሉት አውሬዎች የሰይጣን መንፈስ እየተሞሉ በአገር ላይ ዘምተው ኢትዮጵያን ከነስሯ ሊያደርቁ የማይጨፈጭፉት ህዝብ የለም። ይሁን እንጂ በደም ከተገነባች ባለመሰረት አገር ይልቅ ስር የለሽ እብሪተኞች በቀላሉ እንደሚነቀሉ በቅድስ ቃሉ ላይ ተጠቅሷል። ይሄን አስመልክቶም ትዕቢተኞችና ኃጢያትን የሚሰሩ ሁሉ ገለባ ይሆናሉ በማለት በትንቢተ ሚክያስ ላይ ሰፍሯል። የብቻም አይደለም መጽሐፍ ቅዱሱ የትዕቢተኞችን ቤት ይነቅላል እንዳለውም እግዚአብሔር በሶተኛውን ህዝብ መርቶ ስር የለሽ የኦሮሙማን ቤት እንደሚነቃቀል አሁንም ጥርጥር የለውም። ውድ ፍኖተዎች እንዲሁም አድማጮች አብይ አህመድና አፋይ ቡድኑ የመለስ እብሪት በዘላለማዊ የድንገተኛ ጥሪ ቦታዋን መያዟን ገና የተረዱት አይመስልም። የህዝብን ባና ደም ሲጠራቀም ጎርፍ መሆኑ ቀርቶ ወተት እየመሰላቸው አገሩን ሊነጡት ያልጨበጡት ነገር የለም። ተንኮል፣ ክፋትና ጭካኔ፣ አረመኔነትና አስመሳይነት ባንድ ላይ ተዋህደው አብይ አህመድ አሊንና ግብረአበሮቹን እረፍት የነሳቸውም ይህ ነው። የጃንሆይንም ሆነ የመንግስቱ ኃይለ ማርያምን የከንቱ እብሪት ታሪክ ወደ ኋላ መለስ ብለው አለማየታቸው የለየላቸው ህሊና ቢሶች መሆናቸውንም አረጋግጠዋል። መጽሐፍ ቅዱስ እንደሚናገረውም ጥበብ ጎድሏቸዋል ይላል። ጥበበኞች ነን ሲሉ ድንቆሮች የሆኑበትን ባህሪ ጥሩ አድርገው እያሳዩን ነው። በክፉ ልባቸው ክፉ ጠባይን ተሞልተው የሚፈጽሙት ግፍ ህዝባዊ አመፅን እያቀጣጠለ መሆኑን ሊገነዘቡት ከቶውንም አልቻሉም። ግብዝነታቸው ማስተዋልን ጋርዶት ጥበብ ወደ ውስጣቸው ሊገባ ከመፍቀዱ ላይ በእጅግ ዘግይተዋል። ለእነርሱ የሚታያቸው አንድ ነገር ብቻ ነው፣ አገር አፍርሶ ህዝብን መጨረስ። ድንቁርናን እንጂ ጥበብን ባለመሞላታቸው ምክንያት ዶክተርም ሆነ ፕሮፌሰሩ ብዙ እናውቃለን እያሉ ብዙ ነገር ስተዋል። የበታችነት ስሜት ሲታገላቸው ኖሮ ያዩትን ብቻ ሳይሆን የሰሙትንም ሁሉ ለማድረግ አይናቸውን እየጨፈኑ ነው። አይናቸውንም ሆነ ልባቸውን ጨፍነው አገር ለማጥፋት ሲራወጡ አባይ ፀሐይና ቢጤዎቹ እንዴት እንደጠፉ እንኳ ማሰብ አልቻሉም። በማን ላይ ቆመሽ እግዚአብሔርን ታምያለሽ እንዲሉ አገር ያለ ታሪክ የምትኖር እየመሰላቸው ታሪክን ቀዳደው ለመጣል ሲነሱም እብዶች መሆናቸውን ፈጽሞ እየተረዱት አይደለም። ይህን ተከትሎ እኩይ ተግባራቸው ሞትን እያስተናገደ መሆኑን የዓለም ማህበረሰብ በለሆሳስ ቢሆንም ጉዳዩን እያስተዋለው ይገኛል። የመቶ ዓመት የሐሰት ታሪክ አምጥተው ዛሬ ላይ ግፍ ሲፈጽሙ ለመጪው መቶ ዓመት እውነተኛ የቆሾ ታሪክ እንዲቀመጥ ማድረጋቸውንም ልብ አላሉም። ይህ ደግሞ የትዕቢታቸው መዳረሻና የአረመኔነታቸው ፍጻሜ ስለሆነ የሚበደለው ሕዝብ የቤት ሥራ አድርጎ አስቀምጦታል። በዚህም አኳያ ገና ከጅምሩ ሸፍት በጠሞላ ክፋት ፍቅር ይበልጣል እያለ ጥላቻን በጎን ሲዘራ የከረመው ይህ ሰው ዛሬ ላይ የሞት አዝመራን ቢሰበስብ አይፈረድበትም። አመጣጡ ለዚሁ ነበርና የዚህን አረመኔ ሰው ድርጊት መጠበቁ የግድ ብሎን ቆይቷል። በመሆኑም ቃል ገብተው ቃላቸውን ያጠፉ የኢትዮጵያ አምባገነን ገዢዎች ሁሉም ቢሆኑም የአብይ አህመድ ግን ይለያል። በገሃድ የዘላበደውን ቃሉን አጥፎ በስውር ወንጀል እጁን ሲታጠብ ጊዜ አልፈጀበትም። የብልጽግና ምስረታ ሰሞን እስራትንና ቶርቸርን የተጠየፈው ይህ አረመኔ ግለሰብ መልሶ በዚያ ወንጀል ሲጨማለቅ መኖሩን በስሩ ያሉት ካድሬዎች ያጤኑት አይመስልም። ሳናጣራ አናስርም ያለበት ንግግሩ ደረቅ ውሸት መሆኑን ይኸው ዛሬ እየፈጸመው ያለው ግፍ ይናገራል። ከዚህ ሌላ ኢትዮጵያ ኢትዮጵያ የተባለው ልፈፋም ስንቶቹን አሰናክሎ ገደል እንደከተተ የብልጽግናው ስብስብ ያውቀዋል። በተለይም ኢትዮጵያ ከምትፈርስ እኛንም እንፈርሳለን እያለ ብልጽግናን ሲገነባ የከረመው አብይ አህመድ አሁን አገር እያፈረሰ መሆኑን ከጥቂቶች ሆዳደሮች በቀር هلوم ياو قوال يه عالم التادل نو وياني عقر لما قنطل تقل لاي بنبرا بات وقت يتب بهز بناس اوشي ياغن يمسلوت بيامن قدو كيتما ايه قوزة تقبلوال قد الناجرات تبستوالانو انديلو ايه بلنا ياتتا عدس ابابا درس ياد الرسات شون هز افر دنياس بتاو عقرن كمسارا عزك توست كتوال فالزينا بليلوش مكنياتوش نو فزبم مبوك اصال لباتي جالكو متاتا تيلاي يماس كباو هزب بلاولاي تباي تشكمو سينور تقستو ودر يلوم كذت انامت بلاي يتلايا يو مشقروش تتعبك اوبت دمون سيمت تطمنورات شاود راسو تنككو يوكوال اهنم يهن بتملكتا ودوهالالاي يملوالي فلان تمن لزيناوينا سبسبو يفزسموتن ونجل بمرسات زاري لابي احمد النالمنقاو اجسدتو يتسك اي مقنيتو قلسنو ينن انبت ملكته ببزو ممنيت سانسو بسفيو تجاجلو بزو في قدامنورون لكتيات تايوه النت ولوادرو جل النت بميلو متاتقي لاي اصطريو اللو اونام ين قده يكب بهز يوكوال ادميلكون اندهسان يتتالدن مكرابراسو لاي يجعنه هيوتون يميقى فهزب خونوال تتلانت مماري يتسانو نتعنت بيوهنت يقاني مثل الدبابا الى يميستايين كل قبتقل ارقفار قوتتو بيبيتو مامارر يمستين بلوال بمهنوم تاقلونا تاقلو نسعب موت اتفانتا يازي تبالون يقفك اهلو ان تلتلو كمبازن التقوى التبام تتلانت ودياو لقصو تمرن تلانت ويانين بغاران تاغلن الناتلن بيون نورو عبي يهمل يميبال يمه يمتغابينيا سياغس عبن اينورم نبار لزيمنو بسوطن مشاكم لما داكشن بغونو متن كادن اغنى يجبقونا سرات ملاكك يالچالنو هز تنكرونا تبابرو يغارات عراتون سيفالم كالونا بستكار تعيزو لدرب چبقونا ودك مالت ጫዋታን አፍርሶ ዳቦን ቆረሰ ማለት ነው። ይህ ደግሞ ብዙ ጊዜ ታይቷል። አንድ ህዝብ የስልጣን ባለቤት መሆኑ ቀርቶ ላልጋወራሽ ባለሟል የሆነ እፍኝ በማይሞሉ ጋጠወጦች ሲረገጥ ይኖራል። በዚህም መነሻነት ቀደም ብዬ ጀመርኩትን ሐሳብ ላጠቃልና በፍርሃት ቆፈል ላይ ሆኖ የመከራ ዝናብ የሚወርድበትን ህዝብ በተመለከተ ትንሽ ብዬ متاتفين لقواج ونسنا نقاط اياد دار يترال دنديلو ونجلن يو ابي يهمد ونفن يا بحريون يفا كود تابت لاي بزوم الزقيم ارتراين ابارون يوانك جلي ولنا واللقامدر لاي اسفرو بنسوهان زيقو تشيوت لاي مفردون عند عده يخ ولو سايادر كيبان كوچو ياغر قنزب الزرفو يطور مساريات رسينا برباتن سقب قب قداي بودن سياد تنفكر سويو ولتنياون فرد كتالة بيكيب ياوين ناسو ايجمالنا يتقزتا يتببا دبك سيراون سياد تواتوف بقون اونال شاني اماران ايجارد زمناوي سلطانا يوستن دنبار يمن ناوك ناوك اللان يبودن نو زاري بيتامن قست قبتو ايكيب يان خمسكلوان يمياسايات يوننا يسوي يون دبك سيريال تردو زيغوش يمننا قراتشون حق السمابلو نبي يدفراتشو اسكمالت يدر صبتم وقت نبر اندمشة منغاتو ايك ارمنا انكشاني منشا كيازو قداي منغا قرتبابرو ينسوهان اندم سيگات نبي يدفراتشو بايوش اجات اندم السلاتشو سايششوغو نغرونال تفلل يمان نجرسو نقفنا مكرا اياكنا النبن يالو يه ابريتن ياقلسر شراشونو بصوبت يازوين دقاقون يجالي قنيال بس اوور سياسات سر الناس ياسقرفين وربتن عمل زاري يدمتوان ترتان تتو قلسي هونون افنانا قدية بسفات تايزو تال دمت منكسا عملوان اترسا مالت اندهنو بلزي مسارت ينسان نتاقايو تشنن كسكاسي يسلده سياسافن ينوربتن تقبار በአማራ ህዝብ ላይ በከፋ ሁኔታ መከጠሉን እንደማሳያ መውሰድ ይቻላል። በከፋት የቆሸሸ ወንጀለኛ እየፈታ አርበኛ ሲያፍር ያብይ አህመድ ነውረኛ ባህሪ ፍጥጥ ብሎ መታየቱን በሶስተኛ ደረጃ መቃኘትም ይቻላል። ፈነጠራ አንነስርም የተባለው ቀርቶ ፈነጠራ አንፈታም እየተባለ ዜጋን ያላበሳው በማሰቃየት በኩል አንሳያ የለውም። ይህ መረን የለቀቀው ያብይ አህመድ አሊ ክፉ ሰብእና በምንም አይነት መለኪያ ሊለካ የማይችል ተፈጥሮ እንደሆነ ብዙዎች ይረዱታል። ሰውየው በጠና ታሟል። ከልክ ያለፈ ማናለብን ጅነት እንደ ወባ በሽታ እያንዘረዘረው ለመሆኑ ይፋ የወጣው አውሬነቱ ይጠቁማል። ከአውሬ የባሰ አውሬ ሆኖ በሚዘገንን ሁኔታ ደም እያፈሰሰ መጋትን ባህሪው ለማድረጉ ደግሞ ለግፍ ያሰማራቸው አበጋዞቹ ገላጮች ናቸው። ሰውየው በተለከፈው የእብሪት ህመም ምክንያት እንደ ኮሎኔል መንግስቱ ሁሉ የተራማጅ ሐሳብ ያላቸውን የአገር ልጆች በስውር እየጨረሰ መቆየቱ የሚረሳ አይደለም። ያዳቆነ ሰይጣን ሳያቀስ አይለቅም እንደሚባለው አሁንም ድመት መንኩሳ አመሏን አትረሳ ነውና የተካነበትን የአፈና መዋቅር ዘርግቶ አገር በማጥፋት ላይ ይገኛል። እድሜው ሄዷል ያለውን አራጅ ፍጡር በመፍታት ንጹህ ህሊና ያለውን አዛውንት አስሮ በማሰቃየት ላይ ይገኛል። ይህንንም ግፍ ላይ የሁሉ የአህመድ አሊ ልጅ የወጣለት አረመኔ መሆኑን መገንዘብ ይቻላል። ዜጋን ማሰቃየት ለአብይ አህመድ አሊ የጀብዱ ተግባር ከሆነ ውሎ አድሯል። ድመት መንኩሳ አመሏን አትረሳ የሚያሰኘውም ይኸው ነው። አማራን በግፍ እየጨረሰ ለኦሮሞ ጠባቦች የእጅ መንሻ ሲያደርግ የጨቀየ ተግባሩን መሸሸግም አልቻለም። ጭካኔውን ትልቅ ቦታ ላይ አድርሶታል። ኦነጎች ይህን አደናጋሪ ፍጡር ከአማራ ጎን እንደቆመ ለማሳየት ያክል ብዙ ጥረዋል። ጠላት አስመስለው ሲስሉትም የነበረው ለስውር ሴራው ሽፋን ለማድረግ እንጂ ድሮውንም የኦነግ ቤተኛ እንደነበር የምናውቅ እናውቃለን። የአማራን ህዝብ ስሜት ለመሳብ ሲባል ገዱ አንዳርጋቸውንና ደመቀ መኮንንን ፊት ለፊት አቅርበው ያን ህዝብ ቀልቡን ሰረቁት። የአማራ ህዝብ ከተሸወደባቸው ነገሮች መካከል አንዱ መሆኑ ነው። አማራ የሚቸግረው ነገር ሳይኖር በባንዳ ልጆቹና በችላባይነቱ ሰበብ እስካሁን ድረስ መከራን ይከፍላል። በዚህም ሳቢያ ወጥነት የሌላቸው ጠላቶቹ እሱ ጋር ሲደርሱ ህብረታቸው የጠነከረ ይሆንና አገር ሲበውዙ ይታያሉ። አገርን አፍርሶ ህዝብን ለመጨረስ ሲያስቡ አማራ መጥፋት አለበት ብለው የጋራ አጀንዳ ይዘው ኖረዋል። ይዞ መኖር ብቻም ሳይሆን እየፈጸሙት ያለው ወንጀል የግፋቸው አንቀጽ ማፈሪያ ሊያደርጉትም እየተጣደፉ ነው። ሻቢያና ወያኔን ጨምሮ ኦነግና የአማራ ከሃዲ ባለስልጣናት አብይ አህመድን ይዘው ክልሉን እያመሱት ይገኛሉ። እየፈጸሙት ያለው የተወሳሰበ በደል አማራን አጥቶ አገርን ለማጥፋት እንደሆነ ተደጋግሞ ሲገለጽም ቆይቷል። ከሁሉም የሚገርመው ነገር ደግሞ የአገር ታሪክን ጠልተው ወግና ባህሏን ሊያጠፉ ሲሰለፉም ህብረታቸው የጠነከረ መሆኑ ነው። ኢትዮጵያን እንደ እንቆቅ ጠልተው በመንደር ሊከልሷት መነሳታቸው ደግሞ ይህን ያሳያል። ይህን በተመለከተም አንድ ጠንካራ ማሳያ አለ። የታሪክ ድርሳን የሆነችውን ቤተ ክርስቲያን ለማውደም ቀዳሚ አጀንዳ ሲይዙ አገር ጠልነታቸው ከሁሉም በላይ ጎልቶ ታይቷል። የክርስትና እምነትን አዳክመው አገሪቱን ከታሪክ ውጭ ሊያደርጓት የሚቃትቱበት ጉዳይ ከዚህ የተነሳ መሆኑን መገንዘብ ይቻላል። በየቤተ ክርስቲያኑ እየተፈጸመ ያለውን ግፍ የሚያጤን ሁሉ ሐቁ ይህ መሆኑንም ይገነዘባል ብዬ አምናለሁ። መቼም ቢሆን እያየን ያለነው ጉድ ቀላል አይደለምና አብይ አህመድም ሆነ መሰሎቹ ነገ ሊጠፉ ዛሬ ላይ አንዳች ነገር እየናጣቸው ነው። መንግስቱ ኃይለማርያም ራሱ ይፈጥረው በነበረው ግፍ ፋታ ተመቶ በነበረበት ወቅት የውር ድንብሩን ሲደነባበር ከነበረው በላይ አብይ አህመድ 10 ጥፍ ተደነባብሯል። ተራማጅ አመለካከት ያላቸውን የህዝብ ልጆች በጠራራ ፀሐይ አርዶ መብላቱን በቃኝ አላለም። የዜጋን እልቂት የሰውር ወንጀሉ መሸፈኛ እያደረገው ይገኛል። ሰውየው ምን ያክል የጭቃ ውስጥ እሾህ ሆኖ አገር እየጨረሰ ያለ ሴረኛ ፍጡር እንደሆነ እግረ መንገዴንም ቢሆን መናገር እፈልጋለሁ። አንዱን ድራማ ሳይጨርስ ሌላ ድራማ እየተወነ የህዝብን እልቂት የሚመራ እርጉም ሰው መሆኑን አዳነች አበቤና ሽመልስ አብዲሳ የሚሰሩትን ግፍ አይቶ መረዳት ይቻላል። የኦሮሞማ አውሬዎች ሸኔን ከፊት አስቀድመው ለክፉ ስራቸው ሲተባበሩ ላያቸው ሰው ሁሉ ምን ያክል ጨካኞች እንደሆኑ ሊረዳ ይችላል። ይህንንም አገር እንደ ዘበት ታሪክ እንደ ኩበት በሚለው መጣጥፌ ላይ ገልጫለሁ። ሰውየው ከነ መንግስቱም ሆነ ከነ መለስ ዜናዊ በባሰ ሁኔታ ከንቱ ውዳሴን አጥብቆ የሚሻ ፍጡር ነው። የትምህርት ደረጃው ማነስ ይሁን ወይም ተፈጥሯዊ ባህሪው ከሁለት ባንዱ ምክንያት ከንቱ ውዳሴን በጅጉ ይመኛል። ውዳሴን በቅንነት እንጂ በጠማማነት ማግኘት እንደማይቻል በመጽሐፍ ቅዱስ ምሳሌ 17 ቁጥር 20 ላይ ተጠቅሶ ይገኛል። ጠማማ ልብ ያለው መልካምን አያገኝም ይላል። ልባቸው በክፋት የተሞላው የኦሮሞማ ልጆች የሚፈጽሙትን ወንጀል ረቂቅና ምስጢራዊ ለማድረግ አብይ አህመድን ተጠቅመዋል። አብይ ባንዱ ሲይዙት በሌላ መንገድ የማምለጥ ችሎታው የተዋጣለት ነው። የወንጀል መሸፈኛው ብዙ ነው። እናምባቸው መኮንንን አስገድሎ ጄኔራል አሳምነው ጽጌን መሸፈኛው አድርጓል። በሺ የሚቆጠሩ የአማራ ወጣቶችንም በፋኖ ስም እያስጨረሰና በየማጎሪያው ውስጥ እያገተ ማጣፊያውን ወደ በአዲያን ሲያዞር ጊዜ እየፈጀበት አይደለም። ግጭት እንዲነሳለት በጠነሰሰው ሴራ መሰረትም የአማራንና የትግራይን ሕዝብ ለማስፈጀት ቆርጦ ሲነሳ ጦርነቱን የጀመረው ወያኔ ነው ብሎ የሰሜን እዝን መሃል ለማስገባት ሞክሯል። ይቀጥላል።
አብረን ዝም እንበል፣ ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳ እንገለል፣ በፎይታ ጥላ እንጠለል። ዝም ብለን አብረን ዝም እንበል። ምነው አዋሽ ማዶ ቆቃ የሸለቆው ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክሶመትም ሲያስገመግም በአይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ካይንሽ ከልብሽ ከልቤ አሽማዶ አብረን እንብረር አዋሽማዶ አብረን እንውረድ አጉል ነው ብለን ሳንፈርድ ድንቅም ነው ሳንል ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል ከላንቃው ከድምፁ ሸሽተን በውፈይታ ጥላን እንጠለል በቆይታ በጸጥታ ዝም ብለን አብረን ዝም እንበል መቼስ አይሆንም ካልሽ ቀይ ግዴን ለማትገደሪ ልቦናሽ በመተረልሽ ባሳደረብሽ ይደሪ ተስፋ መቀነን ነው መቼም የሰው ልብ አይችለው የለም ብቻ ዳግመኛ ሞት ሳንሞት አዲስ ቀን ሳይጨልምብን ድፍን ደመና ሳይቋጥር ክረምት ውጅት ሳይወድብን ኮከባችንን ሳንጠራ ሳንቆጥርባት ሳትቆጥርብን ሞራችንን ሳናስነብብ ሳናሳያት ሳታይብን ጨረቃን መስክሪ ሳንል ሳናውቅባት ሳታውቅብን አሽማዶ ቆቃ በረን ባክሽ ጀንበር ትጥለቅብን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክሶመትም ሲያስገመግም በአይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ካይንሽ ከልብሽ ከልቤ አሽማዶ አብረን እንብረር ከሰው ካኳታ እንነጠል ለአንዳፍታ እንኳ እንገለል በፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል 1961 ኦገስት